Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ ጋቢና በኢትዮጵያ ላለፉት አንድ ዓመታት የዘለቀው ድርቅ በኦሮሚያና ሶማሊያ ክልሎች እያደረሰ ያለውን ጉዳት ለመታደግ ለቀረበ ዓለም አቀፍ የድረሱልን ጥሪ እስካሁን ምንም ምላሽ አልተገኘም።
ቢሊየን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም።
የኢትዮጵያ መንግስትን የአስቸኳይ ጊዜ እርዳታ የሚያስተባብሩት አቶ ምትኩ ካሳን ጠይቀናል። ዩናይትድ ስቴትስ ከአፍሪካ ጋር ሊኖራት የሚችለውን ግንኙነትና የእርዳታ ግንኙነትን በተመለከተም ትንተና ይዘናል።
I think that what Africa has to do is to prepare for the worst case scenario.
እንደሚመስለኝ አፍሪካ ለከፋ ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው። አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው።
ከዚያም ወደ ደቡብ አፍሪካ እናመራለን። በዚያ የሚኖሩ ኢትዮጵያውያንና የሌሎች ሀገር ዜጎች፣ ስደተኞችና ፍልሰተኞች፣ ሰራተኞች በአካልና በንግዶቻቸው ላይ ጥቃት እንደደረሰባቸው እንደሆነ ይናገራሉ።
በአሁኑ ይህን ሰሞን በተደረገው የሞተ እና የተቃጠለ ምናምን ሪፖርት እስካሁን አልደረሰም። ሱቆች ግን ተዘርፈዋል፣ ባዶ ባዶ ሆኖ ተዘርፈዋል።
ይህ አሁን ደግሞ ሱቄን እስከ ማቃጠል ንብረቶች ሁሉ ውድም አሉ። እንደው እግዚአብሔር ስጣቸው የኮሚኒቲው ነው ያዳነኝ ማለት እችላለሁ።
በስተ መጨረሻ ወደ ሆሊውድ እናመራለን። ላላላንድ
This, there's a mistake. Moonlight, you guys won best picture.
ትናንትና ማታ በሆሊድ ካሊፎርኒያ የተካሄደው የዘንድሮ የኦስካር ሽልማት ላላላንድ የዓመቱ ምርጥ ፊልም ሆኖ አሸንፏል ተብሎ ከታወጀ በኋላ በስህተት እንደተነበበና ሙንላይት አሸናፊ እንደሆነ ሲነገር ነው የሰማነው።
አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዜናውን ልናስደምጣችሁ በድጋሚ ተመልሰናል። በኢትዮጵያ በአምስት ክልሎች የተከሰተውን ድርቅ ለመቋቋምና ለ5.6 ሚሊዮን ሕዝብ የዕለት ደራሽ የምግብ እርዳታ ለማቅረብ ከተያዘው 1 ቢሊዮን ዶላር ውስጥ እስካሁን ከለጋሾች ምንም የተገኘ ምላሽ እንደሌለ የብሔራዊ አደጋ ስራ አመራር ኮሚሽን አስታወቀ። መንግስት በአስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣትና ከፌዴራልና ከክልል በተመደበ 80 ሚሊዮን ዶላር ሕዝቡን በመገ መጀመሩን ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግስት እና የግል ባለሀብቱ እንደዚሁም ደግሞ ህብረተሰቡ በጋራ ይሸፍኑታል ተብሏል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመከላከያ ወጪን ከፍ በማድረግ የሀገሪቱ የውጭ ጉዳይ ሚኒስቴርና የአካባቢ ጥራት ጥበቃን የመሳሰሉትን አገልግሎቶች በጀት እንዲቀንስ ሀሳብ በማቅረብ ረጅም የፌዴራል ባጀት ሂደቱን ጀምረዋል። የአስተዳደሩ ባለስልጣናት እንደሚሉት ዋይት ሀውስ ስለ ፌዴራል ወጪ ያለውን ራዕይ ዛሬ ለአገልግሎቶች በሚልከው ደብዳቤ በዝርዝር ይገልጻል። የአስተዳደርና የበጀት መስሪያ ቤት በገለጸው መሰረት የተሟላ የበጀት ረቂቅ በመጪው መጋቢት ወር ላይ እንደሚወጣ ይጠበቃል።
የኢራቅ ወታደራዊ ኃይሎች ሞሱል በተባለችው ከተማ የሚገኝ ዋና ድልድይን ተቆጣጥረዋል። እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ከከተማይቱ ምዕራብ ክፍል ለማስወጣት ጥቃት ከከፈቱ ሳምንት ሆኖታል። በሞሱል ከተማ የሚካሄደው ውጊያ ድልድዮቹን ሁሉ አውድሟል ወይም ጉዳት አድርሶባቸዋል። በቲግሪስ ወንዝ በኩል ተደራሽነት እንዲኖር ማስቻል የሀገሪቱ ወታደራዊ ኃይል ትጥቅና ስንቅ እንዲሁም ኃይሉን ለማንቀሳቀስ ያስችለዋል ተብሏል። በምዕራብ ሞሱል ከተማ የሚካሄደው ውጊያ መባባስ እዚያ የሚኖሩት ሲቪሎች ጉዳይ ማሳሰቡ አልቀረም። ነዋሪዎቹ ከባድ የምግብ የነዳጅና የሕክምና አቅርቦት እጥረት እንደገጠማቸው የተባበሩት መንግስታት ድርጅት ገልጿል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ አምስት ክልሎች የተከሰተውን ድርቅ ለመቋቋምና ለ5.6 ሚሊዮን ሕዝብ የዕለት ደራሽ የምግብ እርዳታ ለማቅረብ ከተያዘው የ1 ቢሊዮን ዶላርስ ውስጥ እስካሁን ከለጋሾች ምንም የተገኘ እንደሌለ የብሔራዊ አደጋ ስጋት ሥራ አስኪያጅ ኮሚሽነር አስታወቁ። መንግሥት በጣም አስቸኳይ የምግብ እርዳታ የሚያስፈልጋቸውን ወረዳዎች ለይቶ በማውጣት ከፌዴራልና ከክልል በተመደበ 80 ሚሊዮን ዶላር ሕዝቡን መመገብ መጀመሩንም ጨምሮ አስታውቋል። የተጠየቀው ገንዘብ ካልተገኘ መንግሥት የግል ባለሀብቱና ህብረተሰቡ ጋር በጋራ በመሆን ይሸፍነዋል ብለዋል። ጽዮን ግርማ ተጨማሪ ዘገባ አላት።
የብሔራዊ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳ ለአሜሪካ ድምጽ እንደተናገሩት በአውሮፓውያኑ ዘመን አቆጣጠር ባሳለፍነው ጥር ወር መንግስትና አጋሮቹ ሰርተው ይፋ ባደረጉት አሃዝ መሰረት ወደ 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ለዚህና ድርቁንና አስከፊ ረሃብ የሚያስከትለውን ችግር ለመቋቋም ወደ 1 ቢሊዮን ዶላር ያስፈልጋል የሚል የእርዳታ ጥሪ ቀርቦም ነበር። ከዚህ ገንዘብ ላይ ምን ያህል ገንዘብ ተገኘ ስል አቶ ምትኩን ጠይቄያቸው ነበር።
1 ቢሊዮን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና 2016 ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር 1 ቢሊዮን 89 ሚሊዮን ገንዘብ መድቦ የምግብና ምግብ ነክ ያልሆነ አቅርቦት እያቀረበ ነው ያለው።
በድርቁ የተጠቁት አካባቢዎች የሚገኙት በአምስት ክልሎች ነው ተብሏል። አካባቢዎቹን ዘርዘር አድርገው ለአሜሪካ ድምፅ አድማጮች እንዲያስረዱ አቶ ምትኩን ጠይቄያቸው ነበር።
ሀገራችን ደቡብና ደቡብ ምስራቅ ክፍሉ ነው። ለዚህ አሁን የሀገራችን ደቡብና ደቡብ ምስራቅ ክፍል የትኛው ይሸፍናል ካልን አንደኛ የሶማሌ ክልል ደቡብ ፓርቱ ነው። የሲቲ ዞን እና የፋፋን ዞን የቀድሞውን ሽንድል እና ጅጅጋ ዞንን ሳይጨምር የተቀሩትን 9 ዞኖች ይዟል። ለምሳሌ እንደ ጀረር፣ የአሁኑ ጀረር፣ ሸበሌ፣ የድሮ ጎዴ ጀረር የሚባለው የድሮ ደጋቡር፣ ቆራሄ፣ የዋርዴር የድሮ ዋርዴ የአሁኑ ዶሎ ዞን የሚባሉ እነዚህ ከጅጅጋ በታች በኩል ያሉቱ በስተ ምስራቅ በኩል ያሉ ዞኖችን እና አፍዴር ዞን እነ ሊበን ዞንን ወደ ኦሮሚያ ስትመጣ ኦሮሚያ ክልል የተጎዳው የቦረና ዞን፣ የጉጂ ዞን፣ የምዕራብ ጉጂ ዞን ቆላማ ወረዳዎች፣ የባሌ ዞን ቆላማ ወረዳዎች እና የምስራቅ ሐረርጌ ቆላማ ወረዳዎች ናቸው። እነዚህ አካባቢ ነው ጉዳቱ የደረሰው። ከሶማሌ ክልል ጋር ይመሳሰላል። ወደ ደቡብ ብሔሮች ብሔረሰቦች ህዝቦች ክልል ስንመጣ አንዱ የደቡብ ኦሞ ዞን ነው፣ አርብቶ አደር አካባቢ። ሁለተኛ የሰገን ህዝቦች አካባቢ ዞን ነው። ሶስታ ደግሞ የገሙ ጎፋ ዞን ቆላማ ወረዳዎች ናቸው ድርቁ ያጋጠማቸው። አማራ ምንድን ነው አሁን ከአሁን ድርቅ ጋር ተያይዞ ሳይሆን ባለፈው ዓመት የጎርፍ አደጋ የተከሰተባቸው አካባቢዎች እና ደግሞ የዝናብ መቆራረጥ ያለባቸው አካባቢዎች ላይ ያለ ችግር ነው። በተወሰነ ሰሜን ሸዋ ላይ፣ ዋግምራ እነዚህ አካባቢዎች ላይ ነው።
በእነዚህ አካባቢዎች በዋነኛነት ከፍተኛ ችግር የደረሰው የከብቶች መሞት ነው። የአሜሪካ ድምጽም ከእነዚህ አካባቢዎች የቦረና ዞን፣ ከኮንሶ ወረዳና ከዋግምራ ዞን ነዋሪዎች አነጋግረን ነበር። በአርብቶ አደሮቹ አካባቢ የከብቶች ሞት መበራከቱን ገልጸውልን እስካሁን በሰው ሕይወት ላይ የደረሰ አደጋ እንደሌለ አስረድተዋል። የምግብ እና የውሃ አቅርቦትም በጥቂቱ ከመንግስት እየተለገሳቸው እንደሆነ ገልጸውልናል። አቶ ምትኩ ካሳ አሁን ለጊዜው ከፍተኛና የዕለት ደራሽ እርዳታ ያስፈልጋቸዋል የተባሉ ከአጠቃላይ ክልሎች የተሰበሰቡ 192 ወረዳዎች ላይ ትኩረት አንድ በሚል ተለይተው ከፌዴራልና ከክልል መንግስታት በተሰበሰበ ገንዘብ እየተረዱ እንደሆነ አስረድተዋል። ከለጋሾች ለማግኘት ደግሞ ከፍተኛ ጥረት እየተደረገ መሆኑን ተናግረዋል። ድርቁ ከፍተኛ አደጋ ሊያስከትል ይችላል የሚል ስጋት እንዳለ ከተነገረና የሚጠበቀው ገንዘብ ካልተገኘስ ብያቸው ነበር።
ከሌለ ምንም ነገር ከሌለ መንግስት፣ ህብረተሰቡና የግል ባለሀብት ሸፍነዋል። በአጠቃላይ
የተጠየቀው 1 ቢሊዮን ዶላር በርካታ በመሆኑ ከመንግስት በጀትና ከሀገር መሰብሰብ ይቻላል ተብሎ ነው ወይ የሚታሰበው ብያቸውም ነበር።
ከአጋር አካላት ይገኛል የሚባለው ዜሮ አይሆንም። ኢንትረስት የሚያሳዩ አካላት አሉ። ለምሳሌ ባለፈው ወቅት ለዚህ ለአፍሪካ ህብረት ስብሰባ የመጡት አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉትሬስ እና የኢትዮጵያ መንግስት ምክትል ጠቅላይ ሚኒስትር በጋራ በመሆን የሰበሰቡት ስብሰባ አለ። የአጋር አካላት በዛን ሰዓት አሁን እንደነ ስዊድን የመሳሰሉ ሀገሮች እንደነ ካናዳ የመሳሰሉ ሀገሮች ፍላጎት ያሳዩበት ሁኔታ አለ። ሌሎችም በተመሳሳይ መልክ ያ ስላለ ቀደም ብዬ እንደገለጽኩልሽ የእያንዳንዱ ሀገር የበጀት አጸዳደቅ ከሀገር ሀገር ይለያያል። እንደ ህገ መንግስታቸውና እንደ አሰራራቸው ስለሚለያይ ያንን ተከትለው ይመጣል። ይሄ 1948 ስንል የአመት ነው። የአመት ስለሆነ እያንዳንዱ ለጋሽ በራሱ አካሄድ ካጸደቀ በኋላ የሚሰጥበት እድል አለ እንጂ 100% ዜሮ ይሆናል ተብሎ አይወሰድም። ያም ሆኖ ግን በዋናነት የኢትዮጵያ መንግስት ኃላፊነት ያለው ግዴታ አለበት።
በሌላ በኩል ኢትዮጵያ 5.6 ሚሊዮን ህዝብ የዕለት ደራሽ የምግብ እርዳታ ይፈልጋል የሚል የእርዳታ ጥሪ ይፋ እያደረገች 500,000 ህዝብ በድርቅ ምክንያት ተጎድቶባታል ለተባለችው ሶማሌላንድ 7200 ኩንታል የአስቸኳይ ጊዜ የምግብ እርዳታና 26,667 ካርቶን ወተት መርዳቷ ተገልጿል። ይህ ተቃርኖ የለውም ወይ ብያቸው ነበር ለአቶ ምትኩ።
አይ ተቃርኖ የለውም፣ ምክንያቱም አንዱ ሰብአዊነት ነው፣ ሁለተኛ ደግሞ አጋርነት ማሳያ ነው። ይህ ማለት ምንድን ነው? የእርዳታው ትልቅ መሆን ወይም የእርዳታ ትንሽ መሆን ሳይሆን ሶሊዳሪቲ ማሳያ ነው። ያ ማለት ኢትዮጵያ መተርፋ ሳይሆን አንደኛ የሰብአዊ ጉዳይ ነው ይሄ፣ ሁለተኛ ደግሞ የአጋርነት ጉዳይ ስለሆነ ነው የተደረገው። በእርግጥ አንዳንድ ጊዜ ምንድን ሰዎች የአገር ውስጥ ያለ ችግር እያለ እንዴት ለጎረቤት ሀገር እርዳታ ይቀርባል የሚል አመለካከት ሊኖር ይችላል። ግን በዋናነት ይህ እንግዲህ በሀገራችን ታሪክ የመጀመሪያ አይደለም። ከዚህ በፊትም የተደረገበት ሁኔታ ነው ያለው። ሀብታሙን ሳይሆን ባለን አቅም ልክ አጋርነታችን ለማሳየት ሰብአዊ ጉዳይም ስለሆነ ከዛ ጋር አያይዘን ያደረግነው ነው።
በሌላ በኩል ደግሞ እንደዚሁ ኬንያ የበቆሎ እርዳታ እንደሚያስፈልጋት የበቆሎ ሽያጭ እንደሚያስፈልጋትና 1.5 ሜትሪክ ቶን ኢትዮጵያ ለኬንያ የመሸጥ ፍላጎት እንዳሳየች ጠይቀናቸው ነበር። አቶ ምትኩ ካሳ ይህንንም በተመለከተ ተረፈ ምርት ካለና የነጋዴዎች ፍላጎት ከሆነ ኢትዮጵያ ልትሸጥ እንደምትችል ገልጸውልናል።
አለ አንዱ ወደ ውጭ ሀገር የሚላከው ብዙ ጊዜ ከሀገር ውስጥ ገበያ ይተርፋል የሚለው በደንብ ግምገማ ተሰርቶ ነው። አንዱ ንግድ ሚኒስቴር አለ። ከዛ በላይ ደግሞ ሌሎች የሚመለከታቸው አካላት በጋራ በመሆን በተለይም እርሻና የተፈጥሮ ሀብት ልማት ሚኒስቴር እና የማዕከላዊ ስታቲስቲክስ ኤጀንሲ በጋራ በመሆን ነው እንግዲህ አጠቃላይ በተለይ የስታቲስቲክስ ኤጀንሲው የምርት ግመታ ያደርጋል። በዛ ምርት ግመታ መሰረት የእርሻና የተፈጥሮ ሀብት ልማት ሚኒስቴር፣ የንግድ ሚኒስቴር እና ሌሎች የሚመለከታቸው በጋራ በመሆን አክቹዋሊ በትርፍነት ከሀገር ውስጥ ፍጆታ በላይ በትርፍነት አለ የሚባለው ምርት ነው እንግዲህ ኤክስፖርት መዋል የሚችለው። ምክንያቱም የሀገር ውስጥ ፍላጎት ሳይሟላ ኤክስፖርት አይደረግም። ይሄ በደንብ የተቀመጠ አሰራር ነው። ከዛ
ከዚሁ ጋር በተያያዘ በመጪዎቹ 6 ወራት ውስጥ ከ25 ሚሊዮን በላይ ቁጥር ያለው ሰው በአፍሪካ ለበረታ ረሃብና ችግር ይጋለጣል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሰሞኑን ይፋ አድርገዋል። ዓለም በችግር በተመታች ቁጥር ቀድማ ደራሽ የሆነችው ዩናይትድ ስቴትስ ዛሬ ያላት አስተዳደር በእርዳታ ዙሪያ ያለው አቋም ግልጽ አለመሆን ብዙዎችን እያሳሰበ ነው። ፕሬዚደንት ዶናልድ ትራምፕ ቃለ መሐላቸውን በጥር ወር ሲፈጽሙ
From this day forward, it's going to be only America first.
ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም። በንግድ፣ በግብሮች፣ በኢሚግሬሽን፣ በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም።
የዩናይትድ ስቴትስን ፖሊሲ የሚያጤኑት በናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ መምህር ኦሉ አዳምስ ለአፍሪካ መሪዎች የሚከተለውን መልእክት ያስተላልፋሉ።
I think that what Africa has to do is to prepare for the worst case scenario.
እንደሚመስለኝ አፍሪካ ለከፋ ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው።
በሳምንቱ መጨረሻ ፕሬዚዳንት ዶናልድ ትራምፕ ከዩናይትድ ስቴትስ አገረ ገዢዎች ጋር ሲነጋገሩ ዘጋቢያችን ሰለሞን አባተ ተገኝቶ የኮሎራዶ አገረ ገዢን ጆን ካይከን ሱፐርን ጠይቋል።
The US has always been a leader in all these things and has been very successful at creating partnerships with the rest of the world.
በእነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች። ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል።
አሁን ወደ ደቡብ አፍሪካ እናመራለን። በዚያ የሚኖሩ ኢትዮጵያውያንና እንደዚሁም ሌሎች አፍሪካውያን ስደተኞችና ፍልሰተኞች ባገረሸው በመጤዎች ጥላቻ ላይ የተመሰረተ ዝርፊያ ክፉኛ እየተጎዱ እንደሆነ እየገለጹ ነው። ጽዮን ግርማ በዚህ ዙሪያ በዚያ የሚኖሩ ማህበረሰቦች እንደዚሁም የማህበረሰብ መሪዎችና ነጋዴዎችን አነጋግራ ተከታዩን ዘግባለች።
ባለትዳርና የሁለት ልጆች አባት የሆኑት ወንጌላዊ ሀብታሙ ጸጋዬ ደቡብ አፍሪካ ፕሪቶሪያ ከተማ መኖር ከጀመሩ 10 ዓመት ሆኗቸዋል። መኖሪያ ቤታቸው በከተማዋ መሃል ሰኒሳይድ በተባለ ቦታ ነው። የንግድ ቦታቸው የሚገኘው ደግሞ ከመኖሪያ ቤታቸው 20 ኪሎ ሜትር ርቆ በሚገኘው አትሮጅቪል በተባለች መንደር ውስጥ ነው። አርብ የካቲት 17 2009 ዓ.ም ተመረተ ራሳቸውን የማሚሎዲ ሁኔታ ያሳስበናል ብለው የሚጠሩ ማሚሎዲ በተባለች የድሆች መንደር የሚኖሩ ደቡብ አፍሪካውያን ነዋሪዎች በአንድ ላይ ህብረት በመፍጠር መጤዎች ከሀገራችን ይውጡልን፣ የሀገር ውስጥ ጉዳዮች መስሪያ ቤት ለመጤዎቹ የፈቃድ ወረቀት ማደስ ያቁም የሚል መፈክር ይዘው የተቃውሞ ሰልፍ ሊወጡ መሆኑ ተሰማ። ለተቃውሞ ሰልፉ በተበተነው ጥሪ በራሪ ወረቀት ላይም 34 በመቶ የሚሆኑ ደቡብ አፍሪካውያን ስራ አጥ ሆነው መጤዎቹ ግን ባለ ስራና ባለ ሀብት ናቸው የሚል መልእክትም ሰፍሮበታል። ወንጌላዊ ሀብታሙ ይህንን ሰልፍ ተገን በማድረግም ዝርፊያ ሊኖር እንደሚችል መረጃ ስለደረሳቸው ከእሳቸው ጋር በአካባቢው ሱቅ ያለውን ጓደኛቸውንና ሌሎች እቃ በማውጣት ሊረዷቸው የሚችሉ 5 ኢትዮጵያውያንን አስከትለው ወደዚያው አመሩ። በቦታው ሲደርሱ ግን ከነበሯቸው 2 ሱቆች ውስጥ ሰቮና ሱፐር ማርኬት የተባለውና የሱቁ ቁጥር 45 የሆነው የሸቀጣ ሸቀጥ መሸጫቸው እንዳለ መዘረፉን እንዳዩ ይናገራሉ።
የአንዱ ቤት እንዳለ ነው የወሰዱት። የአንዱ ቤት ልቃወትን ከባኪ እንዳለ መጡ ይሰጠን ለነሱ በቃ እቃን ውሰዱ እኛን አትንኳለን። አንዳንድ ስልኮችን እና ገንዘብ ሴፍ ላይ ነበረም እቃን ወሰድ እኛን አስተኝተው እኛማ በቃ ወደቅን መሬት ላይ። እንግዲህ እግዚአብሔር ታድጎን ያለ እንግዲህ እኛ በቃ ህይወታችን እናስፈለጥን።
ወንጌላዊ ሀብታሙ ፕሪቶሪያ አትረጅቪል ውስጥ እንዲህ ከፍተኛ ዘረፋ ሲፈጸምባቸው የመጀመሪያቸው እንዳልሆነም ይገልጻሉ። ከስድስት ወር በፊት እንዲሁ የተደራጁ ዘራፊዎች መጥተው 3 ሱቆች እንደዘረፏቸው ይናገራሉ። አሁን የተዘረፈባቸው ከዛ በኋላ መልሰው ያደራጁት ሱቃቸው ነው።
ከዚህ በፊት ያው ከስድስት ወር በፊት ያው 3 ነበረኝ። 3ቱም ሲሄድ በሁለቱ ላይ እንትን ከሶማሌዎች ክሬዲት አድርጌ ብድር ስሰጡን አገባሁት። አሁን ያው አንዱን ፈጽሞ አቅም ስለሌለኝ ተውኩ። አሁን ልክ ነበር። በአሁኑ ሰዓት ሁለቱም ሄደ። እንግዲህ የማይሄድ እግዚአብሔር አለ።
ወንጌላዊ ሀብታሙ የሁለት ልጆቻቸውና የቤተሰባቸው ቀጣይ ህይወት ቢያሳስባቸውም እግዚአብሔርን ግን ተስፋ አድርገዋል። ደቡብ አፍሪካ ውስጥ በሚገኙና እንደ ጆሃንስበርግ፣ ፕሪቶሪያ፣ ደርባንና ኬፕ ታውን በመሳሰሉ ሆቴል፣ ህንጻ ማከራየት፣ ሬስቶራንት፣ ትላልቅ የንግድ ስራዎች ጀምሮ በየመንገዱ ቀበቶ እስከ መሸጥ ድረስ ኢትዮጵያውያን በንግድ ስራ ላይ ተሰማርተው ይገኛሉ። ከእነዚህ ስራዎች ውስጥ ደግሞ እነርሱ ሎኬሽን እያሉ በሚጠሯቸው ከዋና ከተማ ዋና መንደሮች 20ና ከዚያ በላይ ኪሎ ሜትር ርቀት ያላቸው በዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች የሚኖሩበት ሰፈር የሸቀጣሸቀጥ ሱቅ ከፍተው የሚነግዱ ሰዎች ይገኛሉ። እንዲሁም ከመሃል ከተማ አልጋ ልብስና ብርድ ልብስ እየገዙ በየመንደሩ የሚሸጡም ይኖራሉ። ወንጌላዊ ሀብታሙ ተደጋጋሚ ጥቃት የሚደርስባቸው የሸቀጣሸቀጥ ሱቃቸው እንዲህ ባሉ ራቅ ባሉ አካባቢዎች ስለሚገኙ እንደሆነ ሲነግሩኝ፣ እንዲህ በተደጋጋሚ የሚዘረፉ ከሆነ ለምን እዛ ሄደው ይነግዳሉ አልኳቸው።
እንዴት እንሁን አሁን ፋሚሊዎች ያሉኝ የት ሌታለ ታውን ውስጥ አሁን ለምሳሌ ብዙ ቢዝነስ ለመክፈት አንደኛ የቤት ክራይ ወደ 30,000-40,000 ይጠይቃሉ። ከየት እናመጣለን?
ደቡብ አፍሪካ ውስጥ የሚገኙ መጤ የሌላ ሀገር ዜጎች የሀገሬውን ዜጎች የስራ እድል ተጋፍተዋል። የአደንዛዥ እጽና ሴተኛ ዳሪነትን አስፋፍተዋል። ስለዚህ ሊወጡ ይገባል የሚለው የአንዳንድ የተደራጁ ደቡብ አፍሪካውያን ጥያቄ መነሳት ከጀመረ ረጅም ጊዜ ማስቆጠሩን በዛ ሀገር የሚኖሩ ነዋሪዎች ይናገራሉ። ከዘጠኝ ዓመት በፊት 60 ሰዎች የተጨፈጨፉበትና በርካታ ንብረት የወደመበት አደጋ ተከስቷል። በሚያዝያ 2007 ዓ.ም 7 ሰዎች በአሰቃቂ ሁኔታ በዚህ ምክንያት ተገለዋል። ከነዚህ ውስጥ 3 ኢትዮጵያውያን መሆናቸው በወቅቱ ተዘግቧል። ነዋሪዎቹ እንደሚሉት ግን እንደዚህ ካሉት የቡድን ጥቃቶች በተጨማሪ ሁሌም በተናጠል ዘራፊዎች ይጠቃሉ። መሐመድ አባቦራ የመጀመሪያ ጥቃት የተፈጸመበት የአትረጅቪል ሰፈር ነጋዴ ነበር።
ብዙ ይቃ ነው ወሽን ፓውደር አለ ዱቄት አለ በቃ ሱቅ አጠገብ አንድ ሱቅ እንትን የሆነ ይቃ ሁሉም ወሰዱ። ወጣ ደግሞ አምና እንትን ሃይላክስ በመቶ 50 ሺህ የገዛው ሃይላክስ እና 30 ምናምን ሲጋራ ኤርታ ምናምን የጫንኩት ይቃ እንዳለ ተወሰደ።
ዝርፊያውን ፈርቶ እቃውን ከሁለቱ ሱቆች በመኪና ጭኖ ሊወጣ ሲል ዘራፊዎቹ ደርሰው እንዳስጣሉትና ሁሉንም እንደወሰዱበት ይናገራል።
እኔ ሰርቼ ለፍቼ ያገኘው ብር በቀላሉ እየወሰዱ ነው። አሁን ለህይወት ራሱ እየፈራ ነው። ለምን እንደሆነ በቃ እኔ ባለትዳር ነው። አሁን ያ እንጂ ህጻን አባት ነ የእግዚአብሔር ፈቃድ ሆኖ እንደ ቢቻል እንደውም ከዚህ ጋር ሌላ ሀገር ብሄድ ነው የሚያስበው።
ሁለቱም ባለሱቆች መደብሮቻቸው መዘረፉን በከተማ ውስጥ ለሚገኙ የሰብአዊ መብት ተሟጋቾች አመልክተዋል። ነገር ግን ከዚህ ቀደም የመጣ ለውጥ ስለሌለ አሁን የተለየ ነገር እናገኛለን የሚል እምነት የላቸው። በፕሪቶሪያ ወርሃዊ መዋጮ የሚከፍሉ 200 ቋሚ አባላት በተጨማሪ ደግሞ ተሳትፎ ብቻ የሚያደርጉ ኢትዮጵያውያንና ኤርትራውያን አባላት ያሉት የሀበሻ ኮሚኒቲ በሚል መጠሪያ ከአምስት ዓመታት በፊት የተቋቋመው ማህበር እንዲህ ያሉ በመጤዎች ጥላቻ ላይ የተመሰረተ ጥቃትን ለመከላከል እየሰሩ እንደሆነ ይናገራሉ። በዚህም ከፍተኛ ለውጥ እንዳመጡ ይገልጻሉ። ለንግድ ስራ ከህንዳውያን ላይ የሚከራዩትን ሱቆች አንደኛው በሌላኛው ላይ ከፍተኛ ገንዘብ እየከፈለ ከስራ ማፈናቀል ይደረግበት የነበረውን የቁልፍ ግዢ ሙሉ ለሙሉ ማስቀረታቸውንም ይገልጻሉ። ለመሆኑ ምን ያህል ሱቆች በፕሪቶሪያ ይገኛሉ ስል የማህበሩን ሰብሳቢ አቶ አለማየሁ ቱጁማን ጠይቄያቸው ነበር።
250 ሱቆች አሉ። አሁን ስለ ሱቆች ስንናገር 250 በትክክል ሱቅ የሆኑ ሱቆች አሉ። እንደገና ደግሞ በዚህ ሀገር አጠራር ሻተር ተለጣፊ የሚባሉ አሉ። እነሱ ሲጨምር ነው ቁጥሩ ወደ 400 የሚደርሰው እንጂ በሱቅ ደረጃ ወደ 250 ሱቆች አሉ በዚህ በፕሪቶሪያ። ፕሪቶሪያው ለሆነ ደግሞ ወጣ ወጣ ብለው የሚሰሩ ስራዎች አሉ።
አቶ አለማየሁ እንደሚሉት ከሁለት ዓመት በፊት በደርባንና በጆሃንስበርግ በኢትዮጵያውያን ላይ የደረሰው ጥቃት ከፍተኛ ስለነበር ኢትዮጵያውያንና ኤርትራውያን ከፖሊስ ጋር ሰርተው ባደረጉት ጠንካራ መተባበር እነዚህን ሱቆች ሊያተርፉ መቻላቸውን ይገልጻሉ። ሌላው የማህበሩ ጸሐፊ አቶ ሚኪያስ ተሰማ በዚህ ዙር ዝርፊያ የተፈጸመባቸውን አካባቢዎች ያስረዳል።
እና ለምሳሌ አሁን አዲስ አበባ አለ፣ እንደ አቃቂ እንደዚህ እንደ ሱሉልታ የሚባሉ ቦታዎች አሉ፣ እዚህም ሀገር ማለት ነው። እንደነሱ ያሉ ቦታዎች ላይ ያሉ ወገኖቻችን ነው በብዛት ጥቃት የደረሰባቸው። እኛ አካባቢ ግን አብዛኛው ያለምንም ጉዳት ፖሊስ ተቆጣጥሮታል ነገሩን። የተዘረፉት እንዳልኩሽ እንደዚህ ወጣ ወጣ ብለው ያሉ የኛ ማህበረሰብ የኢትዮጵያውያኖች ያሉበት አካባቢ ነው።
ሁለቱም የማህበሩ አባላት እንደሚሉት አሁን ነገሮች ተረጋግተው ወደ ነበሩበት ተመልሰዋል። በዚህ ጥቃት ሰኞ ዕለት በተደረገው ዝርፊያ 20 ሱቆች መዘረፋቸውን የሀገሩ መንግስት በሀገር ውስጥ ብዙሃን መገናኛ መግለጹን፣ አርብ ዕለትም እንዲሁ ዝርፊያ መካሄዱን ገልጸው ከዚህ ውስጥ እነርሱ በደረሳቸው ሪፖርት መሰረት የተዘረፉት የሀበሻ ሱቆች 5 እንደሆኑና ሌላም ካለ እያጣሩ እንደሆነ ተናግረዋል። በጥቃቱም አንድ የኮንጎ ተወላጅ ከመሞቱና አንድ ከመቁሰሉ ውጪ ምንም አደጋ እንዳልደረሰ ገልጸው ማህበራዊ ሚዲያ ላይ የተለቀቁት አሰቃቂ ምስሎች ከሁለት ዓመት በፊት የተከሰተውና ከሌላ ሀገር አደጋዎችም የተወሰዱ ናቸው ብለዋል።
ጽዮንን ለዘገባው እናመሰግናለን። በዚህ በደቡብ አፍሪካ ዙሪያ ደግሞ ኢትዮጵያውያን ማህበረሰብ መሪዎችን እንደዚሁም ደግሞ የንግድ ተቋማት ባለቤቶችን መስታወት አረጋው አነጋግራለች።
ከባለፈው እሁድ ጀምሮ በዜናም በአገር ውስጥም ዜና እንደታየው 40 እና 30 በላይ የሆኑ የኢትዮጵያኖች እና የሶማሌዎች ሱቆች ተቃጥሏል። እንግዲህ ይሄ የሚያሳየው የኢሌጋል ኢሚግራንት ከሆነ መንግስት ይሄንን ዲል አድርጎ ወይም ደግሞ መንግስት ህገወጡን ሰዎች በራሱ መንገድ ማስወጣት ሲችል፣ ህዝቡ ግን በአጠቃላይ በስደተኛ ላይ ያለውም ጥላቻ ነው እያሳያለው።
ከ20 ዓመት በላይ በደቡብ አፍሪካ የኖሩ አቶ አክሊሉ በሬሳን ችግሩ በደረሰ ማግስት አነጋግረናቸው ነበር።
አሁን 2015 በነበረው ላይ እንዳለ ወደምኩኝ። ያው ሰብረው ገቡ። በአጋጣሚም እዛው ነበርኩኝ። የነፍሴንም እንዴት እንዳዳንኩኝ ልነግርሽ አልችልም። በጣም በኃይለኛ ሁኔታ ነበር የመጠ ሰዎች ናቸው ያዳኑኝ። ንብረቴን ሁሉ አጣው ማለት ነው። እንደገና ደግሞ ላስት ይር the same time እንደዚሁ መጡብኝ። እርቃኔን አስቀሩኝ። ይኸው አሁን ደግሞ ሱቄን እስከማቃጠል ንብረቶች ሁሉ ውድም አሉ። እንደው እግዚአብሔር ስታቸው ኮሚኒቲው ነው ያዳነኝ ማለት ይችላልው። እነሱ ናቸው ያዳኑን በቃ ነው። ሲያሁን ነው ከቤተሰብ ጋር ነኝ ያለሁት። ልጆች አሉኝ። ያለውበት ሲቹዌሽን በእውነት በጣም የሚያሳዝን ነው።
ወይዘሮ አበባ ለረጅም ዓመታት በደቡብ አፍሪካ ነዋሪ ናቸው።
በጣም ብዙ ሱቆች ተዘርፈዋል። በአንድ ሌሊት ከ30 በላይ ሱቆች ተዘርፈዋል። ጥላቻቸውንም እንደዚሁ ደግሞ የፎሬን ጥላቻ ያላቸው ደግሞ ዜጎች ይሄ አሁን በአሁኑ ይሄን ሰሞን በተደረገው የሞተ እና የተቃጠለ ምናምን ሪፖርት እስካሁን አልደረሰንም። ሱቆች ግን ተዘርፈዋል። ባዶ ባዶ ሆኖ ተዘርፈዋል።
ለጀርመን ድምጽ ሬዲዮ የተለያዩ ዜናዎችን ከደቡብ አፍሪካ የሚዘግበው መላኩ አየለ ረብሻው ተካሄደበት ወደ ተባለበት ቦታ ኢትዮጵያውያንን ለማግኘትና ለመዘገብ ሄዶ ነበር። የሚሰራበት ካሜራና የድምጽ መቅረጫውም በማስፈራራት ከእጁ ላይ እንደተወሰደበት ይናገራል።
እኔ የፍሪላንሰር ጋዜጠኛ ነኝ። ስልክ እየደዋወልኩኝ አበሾች ወዳሉበት ሱቅ አካባቢ እያመራሁ ነበር። ወደ መስ ሱቅ እያመራሁ እያለ እኔ ጸጉሬ ለውጥ እንደሆንኩኝ ያውቁታል። ከኋላ ያዙኝ። በቃ እንደ ቢጫው አይነት ነገር ምልክት ሰጡኝ። በቃ ስወሰደ ወይም በጠቃ አይነት ነገር ነው። ያንን ቴፕ ወሰዱ። ምክንያቱም ብዙ ገንዘብ እንደሚያወጡ ያውቃሉ። በቃ አንድ ጊዜ መትኝና ሄዱ።
አሁን ያሉበት ሁኔታ ምን ይመስላል? ብዙ ኢትዮጵያውያን
አሁን ያሉበት ሁኔታ ዝም ብሎ የድንጋጤ አይነት ይወጣ ቀልሽ
እንቅስቃሴ ያልጀመሩ
ምን ተፈጠረ? በሚቀጥለውስ ምን አለ? ቀጣይ ስኮ ጠብቁን እያሉን ነው። እነዚህ ሰዎች እንዴት ናቸው የሚል ነገር ነው ያለው።
መስታወትን ለዘገባው እናመሰግናለን። ትናንት ማታ በሆሊውድ ካሊፎርኒያ የተካሄደው የዘንድሮ የኦስካር ሽልማት ላይ ላላላንድ የዓመቱ ምርጥ ፊልምን አሸነፈ ተብሎ ከታወጀ በኋላ በስተት እንደተነበበና ሙንላይት አሸናፊ እንደሆነ ተነግሯል። ይህም በተመለከተ ደግሞ መስታወት ተጨማሪ አላት።
ላላላንድ የተሰኘው ፊልም በዘንድሮ የኦስካር ሽልማት ለ14 ጊዜ እጩ ሆኖ ነበር። ይህ ሙዚቃዊ ፊልም በዝግጅት ቅንብር፣ በአዲስ ፈጠራ ድርሰትና ዘፈን የዘንድሮውን ሽልማት አግኝቷል። በዚህ ፊልም ኤማ ስቶን ዋናዋን ገጸ ባህሪ በብቃት በመተወኗ የዘንድሮዋ ምርጥ ተዋናይት ተብላ ለመሸለም በቅታለች። ይህንኑ ፊልም ያዘጋጀው የ32 ዓመቱ ዴሚየን ሻንዜል በምርጥ የፊልም አዘጋጅነት ተመርጦ ሽልማቱን ተቀብሏል። በኦስካር የሽልማት ታሪክ በዚህ እድሜ ያሸነፈ የመጀመሪያው የፊልም አዘጋጅም ሆኗል። በዚህ የሽልማት ምሽት ተሸላሚውን እንዲናገር የተሰየመው ፋዬ ዳንዌይ የዘንድሮ ምርጥ ምስል አሸናፊ
ላላላንድ
በማለት ነበር ያስተዋወቀው። ነገር ግን ስህተት ነበር። እናም ስህተቱ ወዲያውኑ ታረመ።
There's a mistake. Moonlight, you guys won best picture.
ስህተት ነው። ሙንላይት በምርጥ ምስል ረድፍ እናንተ ናችሁ ያሸነፋችሁት።
ሙንላይት በአንድ ጥቁር ሰው ላይ የተሰራው ፊልም ከመጽሐፍ ወደ ፊልምነት የተቀየረ ምርጥ ፊልም ረድፍ ሽልማት ሲያገኝ፣ በፊልሙ ላይ በዋና ተዋናይነት የተወነው ማርሻል አሊ በምርጥ ረዳት ተዋናይነት ተሸልሟል። ታሪኩ የሚያጠነጥነው በጥቁር አሜሪካውያን ላይ በሆነው ፌንስ በተሰኘው ፊልም ላይ ከዋናዎቹ አንዷ ሆና የተወነችው ቪዮላ ዴቪስ በምርጥ ረዳት ተዋናይነት እንዲሁ ተሸልማለች። ባለፈው ዓመት አፍሪካን አሜሪካውያን ብዙ ጊዜ ሽልማት አያገኙም የሚል ወቀሳ በኦስካር ሽልማቱ ላይ ከደረሰ በኋላ በዘንድሮው ዴቪስና አሊ ተሸላሚዎች ሆነዋል። አሊ በኦስካር ታሪክ የመጀመሪያው ሙስሊም ተሸላሚ ነው። ቪዮላ ዴቪስ ሽልማቷን ከተቀበለች በኋላ በዛው መድረክ ላይ ባደረገችው ንግግር
I became an artist and thank God I did. Because we are the only profession that celebrates what it means.
ተዋናይ በመሆኔ እግዚአብሔርን አመሰግናለሁ። ምክንያቱም እኛ ብቻ ነን የህይወት ምንነትን የምናጣጥማት በማለት ተናግራ ነበር። በዚህ የኦስካር ሽልማት ዝግጅት ምሽት ፕሬዝዳንት ዶናልድ ትራምፕ ስማቸው ሲጠለጠል አምሽቷል። ዝግጅቱን በማስተዋወቅ ይመራ የነበረው ጂሚ ካሜል እንዲሁም ሌሎች ጥቂት አስተዋዋቂዎች ከሰባት የሚበልጡ ሙስሊሞች የሚኖርባቸው ሀገር ሰዎች ወደ አሜሪካ እንዳይመጡ የሚከለክለውን ፕሬዝዳንታዊ ትዕዛዝ ሲተቹ ታይተዋል። ኢራናዊው የፊልም መሪ አስካር ፍራዴ ዘ ሴልስማን በተባለው ፊልም ምርጥ የውጭ ሀገር ፊልም በሚለው ዘርፍ የኦስካር አሸናፊ ሆኗል። ነገር ግን የሽልማት ስነ ስርዓቱን አልተካፈለበትም። የትራምፕን ክልከላ በመቃወም ንግግሩን አንዲት ኢራናዊ አሜሪካዊዋ ሳይንቲስት ያነበቡ ሲሆን የስደተኞች ክልከላ ፍራቻ ከመፍጠር ያለፈ ፋይዳ የለውም። የፊልም ሰሪዎች ግን የተዘጉ በሮችን በስራቸው ያስከፍታሉ ብለዋል። ለመጀመሪያ ጊዜ የኦስካር አሸናፊ የሆነችው ደግሞ ኤማ ስቶን ናት። ከዚህ ቀደም በበርድላንድ ታጭታ ነበር፣ አላሸነፈችም። ኢትዮጵያዊና አየርላንድ ትውልድ።
የምሽቱ ዝግጅት በዚሁ ተጠናቋል። በነገው ዝግጅት እንገናኝ። እስከዚያው መልካም ምሽት።